አሻም የተከበራችሁ የጨዋታ አድማጮች በሸገር 102.1 ሬዲዮ እና በሰሜን አሜሪካ በኢትዮጵያን ሄሪቴጅ ፋውንዴሽን ትብብር የተጀመረው የኢትዮጵያውያን ኦራል ሂስትሪ ፕሮጀክት በአሜሪካ ጥቂት ግዛቶች በመዘዋወር የኢትዮጵያውያንን ወደ አሜሪካ ፍልሰት ታሪክ በአሜሪካን ኑሯቸውን በመሰረቱት እንግዶቻችን አማካኝነት ማስተላለፍ መጀመራችንን ታስታውሳላችሁ። በተለይ የዛሬው የጨዋታ እንግዳ ዝግጅታችን ደግሞ ወደ ሂውስተን ቴክሳስ ይወስደናል። የዓለም የኤነርጂ ማዕከል የምትባለው በነዳጅና የተፈጥሮ ጋዝ አምራችነቷ ምክንያት ግዙፎቹ ነዳጅ ኩባንያዎች መቀመጫ የሆነችው ሂውስተን የኤሮኖቲክስና የባዮሜዲካል ሪሰርች ማዕከልም ናት። የሥራ ዕድል በሽ ነው በሚባልበት በቴክሳስ ግዛት በርካታ ኢትዮጵያውያን ይኖራሉ። ብዙዎቹ በተለያዩ የሥራ መስኮች የተሰማሩ ሰርቶ አዳሪ ናቸው። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን አቶ ከበደ ገብራይ በሂውስተን ረጅም ዓመት ከኖሩ ኢትዮጵያውያን አንዱ ናቸው። ወደ ጨዋታችን ከመሄዳችን በፊት በሂውስተን ቆይታዬ ቃለ መጠይቁን ያመቻቹልኝን ያስተናገዱኝን እንዳመሰግን ፍቀዱልኝ። አቶ ዳንኤል ጌታቸውና የሸገር አድማጭ ሆኑት ባለቤታቸው ወይዘሮ ታፈራው አበበን እንዲሁም በፎቶግራፍ ስራ ያገዘነን አቶ ዮናስ ወልደ ጻድቅን በተጨማሪም አቶ ኢብራሂም ሙሳ ልባዊ ምስጋና ይድረሳቸው። ቃለ መጠይቁን ያካሄድ ነው በራይስ ዩኒቨርሲቲ ውድሰን ሪሰርች ሴንተር ስቱዲዮ ነውና ይህን ያመቻቹትን ሚስስ ኖርጂ ጉተሬን አመሰግናለሁ። በመጨረሻም የዛሬ እንግዳችንን አቶ ከበደ ገብራይንና ባለቤታቸውን ወይዘሮ ፀሐይ ቸኩልን ሀርከፉኔ እላለሁ። በቅድሚያ የዛሬውን እንግዳችንን እናስተዋውቃችሁ። አቶ ከበደ ገብራይ የተወለዱት ትግራይ ኢሮብ ውስጥ ሰቤያ በተባለች አነስተኛ ከተማ ውስጥ ነው። ያደጉት በተለያዩ የኢትዮጵያ አካባቢዎች ድሬዳዋ፣ ጎሬ፣ ባሌ ጎባ፣ ደብረ ማርቆስ ኖረዋል። አብዛኛውን የወጣትነት እድሜያቸውን ያሳለፉት አዲስ አበባ ቀበና ጃንሜዳ አካባቢ ነው። በትምህርት በኩል ባሌ የመጀመሪያ ደረጃ፣ ደብረ ማርቆስ ሁለተኛ ደረጃ ትምህርታቸውን ተከታትለዋል። ኃይለሥላሴ ዩኒቨርሲቲ የጀመሩትን ትምህርት በአሜሪካ ቀጥለው በኤሌክትሪኮ ሜካኒካል ኢንጂነሪንግ ዩኒቨርሲቲ ኦፍ ሂውስተን ተመርቀዋል። አቶ ከበደ ገብራይ አሜሪካ ውስጥ በተለያዩ የሥራ መስኮች የሰሩ ቢሆንም ለ25 ዓመታት ያገለገሉት በYMCA የዓለም አቀፍ የስደተኞች ማስፈር ፕሮግራም ነው። አቶ ከበደ ከወጣትነት እስከ አዋቂነት ዕድሜያቸው በአሜሪካ ለረጅም ጊዜ ኖረዋል። ይህ ቃለ መጠይቅ ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት በዩናይትድ ስቴትስ የኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ትብብር የተዘጋጀ ነው። ዛሬ ፌብሩዋሪ 18 ነው። ሂውስተን በሚገኘው ራይስ ዩኒቨርሲቲ ስቱዲዮ ውስጥ ለተቀረጸው ቃለ መጠይቅ አቶ ከበደ ገብራይ አብረውኛሉ። እኔ ማዕዛ ብሩ ነኝ ከሸገር 102.1። አቶ ከበደ እንግዲህ እርሶ የተለያዩ ስራ ከሰሩ በኋላ ምናልባት ስራዎቹን ብንጠቅሳቸው ዩኒቨርሲቲ ተማሪ ያሉ የዩኒቨርሲቲ ኦፍ ሂውስተን ላይብረሪ ውስጥ ሲሰሩ ቆዩ። ነዳጅ ኩባንያ ውስጥ ሰርተዋል። ግን ለረጅም ዓመት የሰሩትን ስራ ምን ይላሉ? እርሶም ከ32 አገራት የመጡ 25,000 ስደተኞችን ያስተናገድኩበት ያደራጀሁበት ስራ ነው ይላሉ። እንዴት ጀመሩት?
ዋይምስ የኢትዮጵያ ሪፊውጂዎችን ሲያመጣ ኬዝ ማኔጀር ይፈልጉ ነበር እና እነዚህ ስደተኞች የሚመጡት ልጆች ማገዝ አለብኝ እና እንደ ኃላፊነት ባክግራውንድ የሚይዙ ነውም ሊሆን ይችላል አለብኝ የሚል ስሜት ስላደረብኝ ለሁለት ዓመት እዛ አገለግላለሁ ብዬ ዋይምሲኤ ገባሁ።
በጊዜያዊነት እንግዲህ ለሁለት ዓመት
በእኔ ሀሳብ ሁለት ዓመት ሰርቪስ ሰጥቼ ወደ ፊልድ የመለሳለሁ በሚል ነው ጀመርኩት። ስራው ከገባሁበት በኋላ እዛው አስምቶ አስከረኝ እና ሁለት ዓመት ወደ 25 ዓመት እንትን አለ። የፕሮግራሙ ዳይሬክተር ሆኜ በሪሴትልመንት ፕሮግራም ከተለያዩ ሀገሮች የሚመጡ ስደተኞችን ሪሴትል አድርገናል። ኢትዮጵያኖችም ነበሩ። የተቀጠርኩትም ለዛ ነበር። በኋላ ግን ዳይሬክተር በመሆንበት ጊዜ የሁሉንም ስደተኞች ኃላፊነቱን ወስጄ ለረዥም ዓመት ሰርቻለሁ።
በአሜሪካ መንግስት ከያሉበት ወደዚህ ከሚመጡት ውጪ በተለያየ መንገድ የሚመጡ ስደተኞችንም እንደዚሁ ቦታ ማስያዝ አንዱ ስራው ነውና ሌሎቹ በመን በመን በኩል የሚመጡ ናቸው? አንድ ሁለት ከኢትዮጵያውያን ሌላ እንግዲህ በብዛት ቀደም ከቪየትናም እና ከካምቦዲያ ብለው ነበር። እነሱ አሁንም አሉ ነው ወይንስ አገሩ ተቀይሯል?
አሉ። የቪየትናም ሪፊጂዎች የተቀየረ ቢኖር እኔ ስራውን እስከለቀቁበት ጊዜ ድረስ ሪፊጂዎች ሆነው ሳይሆን ኦርደርሊ ዲፓርቸር የሚል ከቪየትናም መንግስት ጋር በተደረገ ስምምነት የአሜሪካ መንግስት ወደ ስደት ሳይወጡ ከዛው ከሀገራቸው በፋሚሊ ሪዩኒየን በቤተሰብ መገናኘት ፕሮግራም በቀጥታ ከቪየትናም መምጣት የሚችሉበት ሁኔታ ተፈጥሮ ከዚህ ይመጡ ነበር የቪየትናም ሪፊጂዎች። ከላውስ እና ከካምቦዲያ ሪፊውጂ መምጣት ካቆመ በጣም ብዙ ጊዜ ሆኖ ቆይቷል። ግን ሌላ አዳዲስ ሀገሮች ተጠቅቷል ከዛ በኋላ እና አፍጋኒስታን፣ ኢራቅ፣ ቦዝኒያ፣ ሰርቢያ፣ ክሮሽያ፣ ኮሶቮ፣ የተለያዩ የአፍሪካ ሀገሮች፣ ላይቤሪያ፣ ሴራሊዮን፣ ኮንጎ፣ ከሩዋንዳ በጣም የሚያሳዝን አይነት እንትን የደረሰባቸው ልጆች፣ ደቡብ ሱዳን ዘ ሎስት ቦይስ የሚባሉ ወላጆቻቸው ተገለው ምሳሌ ልጅ ቴክር እያደረገ ለብዙ ዓመት ጫካ ውስጥ የኖሩ ኢትዮጵያ ውስጥ ገብቶ ስደተኞች ነበሩ። አንዴ ወደ ኡጋንዳ፣ አንዴ ወደ ኢትዮጵያ እያሉ ትንንሽ ልጆች በእኛ ፕሮግራም ውስጥ አልፈዋል። እንደዛ አይነት እንትኖች አሉ፣ በጣም የተለያዩ እንትኖች አሉ። በእርግጥ የኢትዮጵያን ሪፊውጂ ቁጥሩ ቀንሰዋል። የኤርትራ ሪፊውጂስ በአሁኑ ጊዜ ብዛት ይመጣሉ። ደግሞ አሜሪካኖች ሌላ የቀየሩት ነገር ቢኖር ወኔ ወደ ቶታ ከመውጣቴ በፊት የግሩፕ ሪሴትልመንት ጀምረው ነበረ። በኤትኒክ ለምሳሌ ከሶማሌ የሚያወጧቸው ባራዋንስ የሚባሉ፣ ቤናዲር የሚባሉ ሶማሌ ውስጥ የዚህ የአርምድ የሆኑ ግሩፖች ኮንፍሊክት ራሳቸውን መከላከል የማይችሉ ማይኖሪቲ ግሩፖች አሉና ስደተኛ ሆነው ወደ ኬንያ ምናምን የገቡትን እነሱ ወይም አይነት ወደ ሶማሌ ገብተው ራሳቸውን ተከላክለው መኖር የማይችሉ ሲሆኑ ኳሊፊኬሽኑ የባራዋን ወይ የቤናዲር መሆን ብቻ በቂ እንትን ነው። ከኤርትራም እንደዚሁ ኩናማ ያው ማይኖሪቲ እንትኖች ስለሆኑ እነሱም በዚህ መልክ እንደዚህ በግሩፕ የማምጣት ዘራቸው ብቻ ኳሊፋይ የሚያደርጋቸው አይነት ሪሴትልመንት ተጀምሮ ነበር ወደ መጨረሻ ላይ እና የሪሴትልመንት እንትኑ ውጭ የተነሳሽልኝ ጥያቄ የስራዬ ፓርት ሳይሆን በስራ ላይ ያለኝን ኦፖርቹኒቲ ተጠቅሜ ሌሎቹንም የማገዝ እድል አጋጥሞኛል። ለምሳሌ በቦርደር የሚገቡ ኢትዮጵያውያን በሜክሲኮ ቦርደር አንዳንዶቹ ቪዛ አግኝተው መጥተው ቪዛቸው ኤክስፓየር አድርጎ የሬዚደንሲ እንትን ስለሌላቸው ህገወጥ የሚሆኑ አሉ። እነሱን የፕሮቦኖ የበነሳ የሚያገለግል ጠበቃ በመፈለግ የአሳይለም ኬዛቸውን ፕሮሴስ እንዲያደርጉ ያገዝኳቸው ብዙ ኢትዮጵያውያኖች አሉ። ከመርከብ ያወረድኳቸው ልጆች አሉ።
ምን በመርከብ ተደብቀው መጥተው ነው?
በመርከብ ተደብቀው መጥተው ምን አይነት ህግ ነበር? እኔ አሁን ግን የነበርኩበት ጊዜ በመርከብ ይዘዋቸው መጥተው እዚህ አገር የኢሚግሬሽን ካወቀ ልጆቹ በመርከብ መጥተታቸውን መርከቡ እንዲቴን ያደርጉታል። አይልቅም፣ ይቆማል እዛ። የልጆቹ ጉዳይ ኢሚግሬሽን ዲሲሽን እስኪሰጥበት ድረስ ለተወሰነ ጊዜ መርከቡ ይቆማል እና በዚህ ምክንያት በመርከብ የሚወጡ ልጆች ብዙ ጊዜ መርከብ ላይ ተደብቀው ይገቡና መርከቡ ባህር ላይ ሲደርስ እጃቸውን ይሰጣሉ ለካፕቴኑ እንደሚባለው። አላቅም በእርግጠኝነት። ይሄ ችግር ስለሚገጥማቸው አሜሪካን ሀገር ከመምጣታቸው በፊት ባህር ላይ የተወረወሩ ልጆች አሉ ይባላል። መርከባቸው እንዳያስ ከስራ እንዳያስተባብላቸው ያደርጋሉ ይባላል። እኔ አንድ ያጋጠመኝ ካፕቴኑ ቆልፎባቸዋል ልጆቹ አንድ ሮም ውስጥ መርከብ ላይ የሚያወርደውን አውርዶ የሚልጭነውን ጭኖ እስኪሄዱ ድረስ ቆልፎባቸዋል እና
መልሶ ይዟቸው ሊሄድ ነው።
መልሶ ይዟቸው ሊሄድ ኢሚግሬሽን እንዳያውቅ ምግብ ለኮንትራት ያለው እዛ መርከብ ላይ አንድ ሰው ያንን ይሰማል። እዛ ከሰራተኞቹ ዲቴን የተደረጉ ልጆች እንዳሉ ይደውልልኛል እና ለኢሚግሬሽን ኖቲፋይ አድርጌ እሄዳለሁ። እዛ ሲሄድ መጀመሪያ ፈቃደኞች አልነበሩም ልጆቹን ሊያገናኙ። ልጆች እንዳሉ አውቃለሁ፣ ዲቴን ያደረጋችኋቸው ለኢሚግሬሽን ኖቲፋይ አድርጌያለሁ፣ ልጆቹ መነጋገር እፈልጋለሁ፣ ሰላም ጡልኝ እና ለልጆቹ ሶስት ናቸው ራይታቸውን ካሁን ስለረኳቸው መፍታላችሁ፣ ጥገኝነት መጠየቅ ትችላላችሁ፣ የአሜሪካን ህግ ይህንን ይፈቅዳል የሚለውን ጥገኝነት የሚያሰጥተውን አጠቃላይ ህጉን ፐርሲኪዩሽን ፊር እንዳለባቸው በዘራቸው በሃይማኖታቸው በፖለቲካ ለቆማቸው ይሄ ነው እዚህ ይሁን እንትኖች አሉ ሁሉ ዝም ብሎ አሰለም አያገኝ ተቸግሮን ተወሉ ለሰለም ኮልፋ ያረጉ ራይታቸውን ብሪፍ ያደረኩኝ የኢሚግሬሽን ኦፊሰር መጣ መጀመሪያ ሲያኝ ተበሳጨ ማንንም ልታርግ መጣ አሁን አለቃህን አነጋግር ያለው ሚስተር ፓራ ነበር የሚባለው ኮሚሽነሩ እሱ ደውዬ ያለው ስለ ኢሚግሬሽን ኦፊሰሩ እሱ ደንግጣለ እና ለግዝህ ነው የመጣሁት ላስተረጉመው ሰው በጣም ጥሩ ነው አለ ቁጭ በላለኝ ምናምን አለ በቃ አሁን ኢሚግሬሽን ይዣቸው ሄዳለሁ ፔፐር ወርካቸውን ስራ በርቀታቸውን ጨርሳለሁ ከዛ በኋላ የምታግዛቸው ከሆነ ብትሉ ስጭላለ እንዳለው ወሰደ ፕሮሴስ አድርጎ ፎቶግራፍ አንስቶ ሞላው ሞልቶ ናና ወሰደ አለ አሁትም እሱም ጠበቃ ፈልገን አሁን እነዚህ ልጆች እዚህ ከተማ አግብተው ወልደው ጥሩ ልጅ ኖራሉ እንዲህ አይነት ኦፖርቹኒቲዎች ሰውን ለመጣት የሚያስችል እና ይሄ የስራው አሳለም ካገኙ በኋላ ድርጅቱ የመርዳት ኤሊጅብል ናቸው ከዛ በፊት ግን የቮሉንተሪ ስራ ነው የሚደረገው እና በሲሚላር ሲትዌሽን በቦርደር የሚገቡ አሉ በእግራቸው በአውሮፕላን መጥተው የሚቀሩ አሉ ለነዚህ ለነዚህ ያው ጠበቃ እየፈለጉ አጀስት እንዲያደርጉ ሁኔታዎቹን ማመቻቸት ማለት ነው እንግዲህ ሌላ
እንዶ በተለይ የሚያስታውሷቸው አሁን ይሄን አንድ አጋጣሚ ያስታውሱ ሌሎች ደግሞ እንደዚሁ ኢትዮጵያውያን የሚያስታውሷቸው የተለየ ታሪክ ያላቸው ካሉ እንዲነግሩኝ ብዬ ነው እንዶ በተለይ የሚያስታውሷቸው ሌሎች ደግሞ እንደዚሁ ኢትዮጵያውያን የሚያስታውሷቸው የተለየ ታሪክ ያላቸው ካሉ እንዲነግሩኝ ብዬ ነው
ሌላ ምንድነው አሜሪካን ህግ ሁልጊዜ እድል የሚሰጥ ብዙ እንትኖች አሉ ለምሳሌ ቫዋ የሚባል ቫዮለንስ አገንስት ወመን አክት የሚባል ህግ አለ ህጉ ዶሜስቲክ ቫዮለንስ በቤት ውስጥ የሚደረግ በሴቶች ላይ የሚመጣ ጥቃትን ለመከላከል የወጣ ህግ ነው። በዚህ ህግ አግብተው የሚመጡ ጊዜያዊ የመኖሪያ ፈቃድ የሁለት ዓመት ተሰጥቷቸው ጋብቻው ሁለት ዓመት ካልሞላ ካልዘለቀ የሚቀማ አይነት
ፕሪቪሌጅ ነው
የተሰጧቸው። በዛ ህግ ነው የሚመጡት ብዙዎች እንደዚያ ይመጡ ነበር እና በዛ ህግ ወጥተው በቤታቸው አቢዩዝድ የሚደረጉ ሴቶች እንዳይወጡ የመኖሪያ ፈቃዳቸው ይበላሻል እንዳይኖሩ ሪሌሽኑ ግንኙነቱ ጥሩ ያልሆነ ተጽዕኖ ያለበት የሜንታል እና የፊዚካል አቢዩዝ ያለበት ሪሌሽን ይሁን በዚህ ህግ አጀስትመንታቸውን እንዲያገኙ የረዳናቸው ሌሎች አሉ ኢትዮጵያውያኖች ከዛ ወጣ ያለ እንደ ቪክቲምስ ኦፍ ሲቪየር ፎርም ኦፍ ትራፊኪንግ የሚባል ፕሮግራም በጀስቲስ ዲፓርትመንት የሚካሄድ እና ከውጭ ሀገር ኢሚግራንቶችን ያመጡ ኢሊጋሊ ያስገቡ ስዌትሾፕስ የሚሏቸዋሉ ሄቪ የጉልበት ስራ የሚያሰሩ እና አንሄልዚ የሆነ አይነት ዘው እንደ እስረኛ ይዘው እያሰሩ የሚያኖሯቸው በጣም ዝቅተኛ ገንዘብ የሚከፍሉ አይነት አሰሪዎች አሉ። ሌሎች ደግሞ እንደ ከሜክሲኮ ከኒካራጓ ኤልሳልቫዶር ከዛ አካባቢ የሚያመጧቸው ወጣት ሴቶች የሴክስ ወርከርስ አድርገው በክለብ ውስጥ እንትን የሚሏቸው የኤፍቢአይ ባስት የሚይዛቸው እና እንትን የሚላቸው አሉ እና ከእነሱ ጋር ኮኦፕሬት አድርገን እንሰራ ነበር። ከእኛ ጋር ያንን ሪሌሽን መፍጠር የፈለጉት የሪፊውጂ ሴትልመንት ኤክስፒሪየንስ ስላለን እነዚህ ልጆች ራሳቸውን የማስቻል ፓርት ለእኛ ሰጥተው እነሱ የሚፈልጓቸው ልጆቹን በ አሰሪዎቹ ያመጧቸውና አቢዩዝ ያደረጓቸውን አሰሪዎች ከሰው እነሱ ላይ ለማስፈረድ ጊዜ ስለሚወስድ በዛን ጊዜ ራሳቸው እነሱን እየደገፉ መቆየት ስለማይፈልጉ እኛ እነሱን በቋንቋ ትምህርት በስራ ፍለጋ መኖሪያ ቤት የኔን እንድናዘጋጅና ኤፍቢአይ የራሱን የህግ ጉዳይ እንዲከታተል ኢሚግሬሽን ደግሞ የመኖሪያ ፈቃድ ለልጆቹ እንዲሰጥ በሚል አይነት የተደረገ አሬንጅመንት ነው እና ይህንን ፕሮግራም የሪሴትልመንት ዲፓርትመንት እነሱን በእኔ ይሄ በኩልን ሰላ ነበር። ይሄን ህግ ተጠቅመን አንዳንድ ኢትዮጵያውያኖች በዚህ አይነት ሁኔታ የመጡ ሳይሆን ከአረብ ሀገር እንደ የቤት ሰራተኛ አድርገው አምጥተው ፓስፖርታቸውን ደብቀው ደሞዛቸውን የማይሰጧቸው በዛ አይነት የሚያኖሯቸው ልጆች ያገኘናቸውና ከዛ አውጥተን ለኤፍቢአይ ሪፖርት አድርገን በዚህ ስታተስ እንዲጠቀሙ ኢሚግሬሽን ፈቃድ ጊዜያዊ እንዲሆን እንዲሰጣቸው አድርገን የረዳናቸው ልጆች አሉ። ሴቶች ሴቶቻችን ማለት ነው በኢትዮጵያ እና እንግዲህ መስተዋሳቸው ለየት ያሉ ወጣ ያሉ ነገሮች ይሄን የመሰሰሉ እንትኖች ስራዎችን ስራት እድሉን ገጥሞኛል ለማለት ነው።
በአንድ ጥናት ኢትዮጵያውያን ሴቶች በአሜሪካ ህግ መሰረት ነጻነት ማግኘታቸው በቤተሰብ መካከል ቅራኔ መፍጠሩን ወንዶችን ቦታቸውን አሳጣቸውና ወንዶች ቦታቸውን አጣን ማለታቸው ደግሞ ፍቺ ጠብ የቤተሰብ መከፋፈል ፈጠረ የሚል ጥናት አይቻለሁና ምናልባት ያው እርሶ ከኢትዮጵያውያን ጋር አብረው ስለሚሰሩ ቅድም የሴቶችንም ጉዳይ ስላነሳን የአሜሪካ ህግ የሚሰጠው የእኩልነት የህግ ድጋፍ ችግር አምጥቷል በኢትዮጵያውያን ብለው ያስባሉ ወይ?
ሁለት ነገር ላንሳ እዚህ ላይ በሪፊውጂ ሪሴትልመንት ፕሮግራም ውስጥ ወደ ሴቶቹ ከመግባቴ በፊት አንድ ሌላ ችግር ላንሳ። ልጆችን በሚመለከት ወላጆቻቸው እንግሊዝኛ ስለማይናገሩ ልጆቹ አስተርጓሚ ሆነው ይቀርባሉ እና ልጆቹ ያ እድል ማግኘታቸው የበላይነት ስሜት እንዲፈጥሩና በቤተሰብ ውስጥ ያለመታዘዝና እንደፈለጉ የመሆን አይነት ሁኔታ የፈጠሩት ችግሮች አሉ። በአጠቃላይ የኢትዮጵያ ሳይሆን በሪፊውጂ ኮሚኒቲ ውስጥ ያለ ችግር ነው። አንዱ ያ ነው የኔ ኦብዘርቬሽን።
ወላጆቻቸውን ዝቅ አድርገው መመልከት ነው እንግዲህ።
ወላጆቻቸውን ዝቅ አድርገው መመልከትና በተለይ ልጆቹን በሚመለከት የሚነገረውን እንትን በትክክል ወላጆቻቸው ያለማስተርጎም እንዳትናለ ማለት ማኒፕሌት ማድረግ ማለት ነው። ቤተሰቦቻቸው ላይ መጠቀም ማለት ነው። እና እንደዛ አይነት ችግር አለ። አንድ በልጆች በኩል የመጣ ችግር። ሴቶቹን በሚመለከት እኔ የማየው የአሜሪካን ህጉ በአንድ በኩል ኦፖርቹኒቲው በሌላ በኩል ሴቶችን ኢምፓወር አድርጓል። ያ የሴቶች ኢምፓወርድ መሆን የማይስማማቸው ወንዶች ዴፊኒትሊ አሉ። ሁሉም ለማለት አይደለም። በእኔ አመለካከት ችግሩ ከወንዶቹ ከጊዜው ጋር ያለመጣጣም ነው እንጂ በሴቶቹ የመጣ ችግር አይመስለኝም። ብዙ ጊዜ የሴቷ ኢምፓወርድ መሆን የፋሚሊውንም አጠቃላይ ጥቅም የሚጨምር ነው። ኢምፓወርመንቱ በሁለት መንገድ ነው። አንደኛው ኢኮኖሚክ ኢምፓወርመንት ነው። ብዙ ጊዜ ባሎቻቸው ላይ ዲፔንድ ያደርጉ የነበሩ ሴቶች ሰርተው የራሳቸው ገቢ ማግኘት ማለት ነው። ሌላው የፊዚካል እና እንትን አይነት አቢዩዝን ፕሮቴክት የሚያደርግ ህግ ማለት ነው። ሌላ ነገር አይደለም። እና እነዚህ አይነት እንትኖች በአንዳንድ በኢትዮጵያኖች አንዱ ከኢትዮጵያ የባሱም አሉ። ቬትናሞች ላይ ብዙ ችግር ፈጥሯል። ከኛ የበለጠ የትራዲሽናል እንትን ያላቸው የአፍጋን ምናምን ሬፊጂዎች እንደዚህ አይነት ነገር ላይ እንዲሁም የኛ በጣም ሊብራል ነን። በዛ አመለካከት ያለ ብዙም አስቸጋሪ አይደለም። ኢትዮጵያኖች ራሳቸውን ለመቀየር እዚህ ላይ ብዙም አይቸገሩ። ጥቅሙ ብዙ ነው። የነዚህ ሴት ልጅ ራሷን መቻል፣ አንድ ሲምፕል ምሳሌ ልስጥሽ። ቤተሰብ ደረጃ አንድ አባት ስራ ሰርቶ ልጆቹን ትምህርት ቤት አድርሶ ልጆቹን ከትምህርት ቤት ቤት አድርጎ ግሮሰሪ አድርጎ ሌላ ሌላውን ነገር ብቻውን አድርጎ አይዘልቀውም እዚህ ሀገር። አጋዥ ማግኘት ባለቤቱ መኪና መንዳቷ፣ መግባት መውጣቷ፣ በቤት ውስጥ ያለ ወጪ ማገዟ፣ እሱ ስራ ሲሄድ ልጆቿን ፒክ ማድረጓ፣ ትምህርት ቤት ማድረሷ፣ ይሄ ለባልየው ጥቅም ነው እንጂ ምንም የሚጎዳው አይደለም። ይሄንን ኦፖርቹኒቲ መስጠቱ የአሜሪካን እንትን ለቤተሰቡ እድገት የሚረዳ ነው። ይህን ሬዚስት የሚያደርጉ በዚህ ምክንያት ፍቺ ምናምን ሊፈሰም ይችላል፣ ግን በአብዛኛው ተጠቃሚ ነው በዚህ የሚል አመለካከት ያለ።
እንግዲህ ሌላው ደግሞ ከሚነገረው እንደምሰማው ወላጆቻቸውን ያመጣሉ። ልጆቻቸውን ለማረስም ይሁን ልጅ ለማሳደግ መመለስ ላይ ወላጆች ራሳቸው እዚህ ያለውን ነጻነት እንግዲህ ይፈልጉትና አልመለስም ሲሉ አለመግባባት ይፈጠራል የሚል ነገር እሰማለሁ። እንደዚህ አይነት ወላጆች ወደ እርሶ የመጡበት ጊዜ አለ?
የለም፣ አላጋጠመኝም። ወላጆች ብዙ ጊዜ መጥተው ስራ ይዘው እዚህ ራሳቸውን የቻሉበት ሁኔታዎች አሉ። በብዛት ይዘር ቋንቋ ችሎታ የሌላቸው ልጅ በመያዝም በጽዳትም አንዳንድ ሰዎች ቤት እየገቡ እየሰሩ ራሳቸውን ችሎ የሚቀሩም አሉ። አንዳንድ የእርዳታ እንትኑ የመንግስት እርዳታው ጥሩ የሆነበት አካባቢ ደግሞ በመንግስት እርዳታም እያገኙ ቤትም እያገኙ መመለስ የማይፈልጉና ራሳቸው ችሎ የቀሩ ደግሞ ወላጆችም አሉ። ከልጆቻቸውም ጋር ሆነው ልጆቻቸውን እያሳደጉላቸው እዛው ቤተሰብ ሆነው የሚቀሩም አሉ። በእርግጥ እዚህ መጥተው የሚቀሩት ጥለዋቸው የመጡትን የትዳር አጋሮቻቸውን ምናልባት ቅር ሊያሰኝ ይችላል። ጥላ ሄዳ ቀረች የሚል አይነት ችግር ምናልባት ይኖር ይሆናል
ይኖራል።
እዚህ ሀገር ግን ወላጆች እዚህ ወይም ልጆቻቸውን እያገዙ መሆኑ ራሳቸውን ይዘው መኖሩ ችግር ያለበት አይመስለኝም። እኔ ጋር እንደዚህ አይነት ችግር ብዙ
የዩስተን ኗሪ ሆኖት የዛሬ እንግዳችን አቶ ከበደ ገብራይ በሙያቸው ኢንጂነር ሆኖ እንጂ አብዛኛውን የሥራ ዘመናቸውን ያሳለፉት በዓለም አቀፍ የስደተኞች ማስፈር ፕሮግራም ሥራ ነው። ይህ የሸገር 102.1 የጨዋታ እንግዳ ዝግጅት ነው። በረፍት ቀናችሁ ከኛ ጋር ስለሆናችሁ ደስታችን ወሰን የለውም። ከበደ በአሜሪካ ያሉ ኢትዮጵያውያን በብዛት በኢትዮጵያ ፖለቲካ እንቅስቃሴ ውስጥ የመሳተፍ ፍላጎታቸው ከፍተኛ ነው። ምናልባት ይሄ ሆኖ እንግዲህ አሜሪካ ያለውን እድል ከመመልከት ሊሆን ይችላል። የአሜሪካ የህግ ስርዓቱ የህገ መንግስቱ የሚሰጠው ብዙ ጥቅም አለ ለህዝቡ። ሁለተኛ የመብትና እንዲህ የመሳሰሉትንም ነገር ከመመኘትም ሊሆን ይችላል እና እርሶም እንደዚሁ በብዙ የፖለቲካ እንቅስቃሴዎች የተሳተፉ ይመስለኛል። አንደኛው የኮሊሽን ኦፍ ኢትዮጵያን ዴሞክራቲክ ፎርስስ የሚለው ውስጥ ተሳትፎ ነበረዎት። በዚህ እንደውም ኢትዮጵያን መጥተዋል ይመስለኛል ጉባኤ ለመካፈል። ከዛ ደግሞ እንደገና ኦልተርናቲቭ ፎርስስ የሚለው ኦርጋናይዜሽን እንደዚሁ እዛም ውስጥ ሰርተዋል። ኢትዮጵያ ኬት ወዴት የሚለውም ጉባኤ ነው መሰለኝ ይሄኛው። በዚህም ተሳትፏልና እስቲ ንገሩኝ መነሻው ምንድን ነው?
የኮዴፍ እና ኦልተርኔቲቭ ፎርስስ ውስጥ እንድገባ ያደረገኝ የኢትዮጵያ ኬት ወዴት ነው። ኢትዮጵያ ኬት ወዴትን ሂውስተን ውስጥ የጀመርነው የውይይት መድረክ ለመፍጠር ነው። የውይይት መድረክ በተለያዩ የኢትዮጵያ የፖለቲካ ድርጅቶች መካከል ችግራቸውን በውይይት እንዲፈቱ አትሊስት የመነጋገርና በጠረጴዛ ዙሪያ ቁጭ ብለው የመወያየት ባህሉ እንዲዳብር ኢትዮጵያ ኬት ወዴት የተፈጠረበት በዛ ዓላማ ነው። እና የተለያዩ ድርጅቶችን እየጠራን አወያይተናል። ከአንድም ሁለት ያደርገናል። የመጀመሪያው እዚህ በማሪዎት ሆቴል ገና ኢህአዴግ ስልጣን ከመያዙ በፊት ማለት ነው። የኢዲዩ የኢህአፓ ሜሶን የኢህአዴግ ተወካዮች በተገኙበት አንድ ውይይት አካሂደናል። እንደገና ደግሞ እኔ የውይይቱ ፋሲሊቴተር ሆኜ የሰራሁበት እዚህ ራይስ ዩኒቨርሲቲ ውስጥ ኦዲተሪየም ውስጥ አንድ ተመሳሳይ ውይይት አካሂደናል። በዛም ውይይት ከኢህአፓ አቶ መርሻ፣ ከሜሶን አቶ አበራ የመላክ፣ ኢህአዴግን ወክለው አቶ ተፈራ ዋልዋ እና ሌሎችም የተገኙበት ውይይት አካሂደናል። በዛ ውይይት ላይ ልዩነታቸውን የሚያስማሙባቸውን ነጥቦች በአንድ መድረክ ላይ ቁጭ ብለው እንዲነጋገሩ የሁኔታን ፈጥረናል። በኢትዮጵያ ኬት ወዴት ያ በሆነ በራይስ ዩኒቨርሲቲው ኮንፈረንስ በኋላ ስብሰባ በኋላ ኢህአፓ ያዘጋጀው ካናዳ ላይ በሁለት ወር በሶስት ወር በኋላ ነው ይመስለኛል ትልቅ ስብሰባ ይጠራል። ስብሰባ ሁሉም የኢትዮጵያ ድርጅቶች እንዲገኙ በካናዳ ተደርጎ የነበረው እንትን ላይ ኢህአዴግ አልተገኘም ኢህአፓ ስላዘጋጀው። ሆኖም ኮንፈረንሱ ኢህአዴግ ያልተገኘበት ኮንፈረንስ አሁን ትልቁን እንትን አርምድ ስትራግል የሚያደርገው በኢትዮጵያ ውስጥ ከፍተኛ ደረጃ ተደራጅቶ ደርግን የሚታገለው ኢህአዴግ ስለሆነ ኢህአዴግ ለምን አልመጣም የሚል የኮንፈረንሱ ተሳታፊዎች ጠይቀው በኢህአፓ በኩል ጥሪው እንደቀረበና እነሱ ፈቃደኞች ሆኖ አለመገኘታቸውን ሲናገሩ ሌላ ስብሰባ ይጠራና ኢህአዴግ የሚገኝበት ኮንፈረንስ ይደረግ ተብሎ ሶስት ሰዎች ይመረጣሉ። ከሶስቱ ሰዎች አንዱ ከዚህ ከኛው ከዩስተን የሄደው አቶ ካሳሁን ብስራት ነበር። ዶክተር ኤፍሬም ይስሐቅ፣ ዶክተር ያዕቆብ እና ካሳሁን ብስራት ኮንፈረንሱ መርጦ እናንተ ኢህአዴግ ያለበት ሌላ ስብሰባ ጥሩ ይላቸዋል። እንደውም ለምን አሁኑ አይጠየቅም ተብሎ በስልክም በፋክስም ኢህአዴግ በወኪላቸው በኩል ዋሽንግተን ባለው ተጠርቶ አሁን ጥሩ የቀረበልን በአጭር ጊዜ ስለሆነ ለመገኘት ፈቃደኛ ነን የሚል ጊዜው ይራዘምልን የሚል መልስ ስለሰጡ በእነዚህ ሰዎች አማካኝነት ሌላ ኮንፈረንስ እንዲጠራ ይደረጋል። ኢህአዴጎች ነገሩን እያጓተቱ በሶስት ወር ይጠራ የተባለው ኮንፈረንስ አንድ ዓመት ይወስዳል። ከአንድ ዓመት በኋላ ከሌላው ግሩፕ ፕሬዥር ይመጣና የሶስት ወር ኮንፈረንስ አንድ ዓመት ደረሰ፣ ከተሰጣችሁ ማንዴት በላይ ጊዜ ወስዳችኋል፣ ኮንፈረንሱን ትሩልን ይባላል። ኮንፈረንሱ ይጠራል ሜሪላንድ ውስጥ። እኔም መሳ ኢትዮጵያ ኬት ወዴት ወኪ የዛ ኮንፈረንስ ላይ ተገኝቻለሁ። እንግዲህ የኢትዮጵያ ዲሞክራሲ ኃይሎች ቅንጅት ኢዲያቅ የተመሰረተው በዛ መልክ ነው። ይሄ ሲሆን ኢህአዴግ አዲስ አበባ ሊገባ ኦልሞስት በራፍ ላይ ደርሷል። ያ በሆነ ኦልሞስት ወር ባልሞላ ጊዜ ውስጥ ኢህአዴግ አዲስ አበባ ይገባል። የለንደኑ ኮንፈረንስ ይካሄዳል፣ ደርግ ይወጣል፣ በኢህአዴግ ይተካል። በዛ ኮንፈረንስ ላይ ለመገኘትም በለንደኑ በኮዴፍ በኩል ጥረት ተደርጎ አልተሳካም። እና የኮዴፍ በዛ አይነት የተከነባበረና እንትን የተባለ ድርጅት ነው። እና መጨረሻ አንድ ሁሉን አጠቃላይ ኮንፈረንስ ለማድረግ መጀመሪያ ተሞክሮ አልሆነም። የፓሪስ ሌላ ኮንፈረንስ ተካሄደ። የፓሪስ ኮንፈረንስ የሚባል ሌሎችን ድርጅቶች ያቀፈ በሱ ላይ እንኳን አልነበርኩ። አዲስ አበባ ሌላ በነ ዶክተር በየነ ጴጥሮስ እነ ፊታር መኮንን ዶሪ እነሱ አድርገው ኦርጋናይዝ ያደረጉት የእርቅና የሰላም ኮንፈረንስ ፒስ ኤንድ ሪኮንሲሊየሽን ኮንፈረንስ አዲስ አበባ ሲዘጋጅ የአቶ መለስ መንግስት ፈቃደኛ ነኝ የሚል ግሪን ላይት ይሰጣል። እና የኮዴፍ አባል ድርጅቶች ኢትዮጵያ ኪዩሪቲ ማህበር ስለነበረ ወኪል እንድልኩና ኮንፈረንሱ ላይ እንድንገኝ ጥሪ ያደርጋል። በዛ ጥሪ መሰረት እኔም አብሬያቸው ይሄዳለሁ። እኔ ከሂውስተን ኒውዮርክ ሄጄ ከኒውዮርክ የምነሳውን ዴሌጌሽን ተደባልቄ ሲሄድ፣ ከዛ ቀደም ብሎ ደግሞ የተነሳ ሌላ አይሮፕላን ነበር። ካይሮ ሁላችንም ተገናኝተን በአንድ አይሮፕላን ልንገባ ነበር። የእኛ አይሮፕላን ሌላ ሆኖ ስለገባ የመጀመሪያው ግሩፕ አዲስ አበባ ሲገቡ ይታሰራሉ። ያ ኢንፎርሜሽን እኛ ካይሮ እያለን ይደርሰናል። እና እንሄድ አንሄድ ሲባል እኔ ለመሄድ ወሰንኩ በራሴ በግሌ። ምክንያቱም ነገርኳቸው። እኔ አንደኛ በጣም ልጅ ሆኜ ነው ከኢትዮጵያ ወጣሁት። ኢትዮጵያ ውስጥ ቀይ ሽብር ሲካሄድ ደርግ ስልጣን ሲይዝ አልነበርኩም። ስለዚህ ኢህአዴግን ለመክሰስ የሚችልበት ምንም ግራውንድ አይኖረውም። ወርስ ኬስ ሴናሪዮ አናስገባም ብለው ሊመልሱኝ ይችላሉ እንጂ በእኔ ላይ ክስ የሚመሰረቱበት ምንም ማስረጃ ሊኖራቸው አይችልም። የመንግስት ስልጣን ላይ አልነበርኩም። ኢትዮጵያ ውስጥ የደረገው ትግል ውስጥ አልነበርኩም። እና መሄድ ፈልጋለሁ ስል ሪስኩን በራሴ ነው የምትወስደው፣ እኛ ሄድ ብለን አናስገድድህም አሉም። እዛው ተሰብስ ስንናገር አዎ ሪስኩን በራሴ ወስዳለሁ አልኩኝ። ተፈቀደልኝ፣ ገባሁ።
ለመጀመሪያ ጊዜ ነው የገባሁት። እንግዲህ
ለመጀመሪያ ጊዜ ነው የገባሁት ወደ 20 እንግዲህ በኢትዮጵያ አቆጣጠር በ85 በፈረንጆች ወደ 90 ማለት ነው ዲሴምበር ላይ ነው ይሄ እንትን የተካሄደው። እና ኤርፖርት ላይ ለስብሰባ የመጣችሁ በዚህ በኩል ሲሉ፣ ኦልሬዲ ለስብሰባ የመጡት መታሰራቸውን ስላወቅኩ ቮለንቲር አላደረግኩም ለስብሰባ መምጣቴን ዲክሌር ለማድረግ። እና በአሜሪካን ፓስፖርት ስለሆነ ያዝኩት የውጭ ሀገር ዜጎች በሚለው ተሰለፍኩ። መጥቶ ከዚህ ውጣ እናንተ እዛ ግባ አለኝ። እሺ ብዬ መጀመሪያ ሄድኩና በኋላ ለምን ኢትዮጵያዊ ፓስፖርት አልያዝኩም? ሁለቴ ሶስቴ የጨቀጨቀኝ ኢግኖር አደረኩት። ወጣሁ፣ ምንም አላሉኝም። ሄድኩኝ፣ ከዛ ኤርፖርት ወጣሁ በሰላም። እቤት ሄጄ ኮንፈረንሱን ላዘጋጁ ሰዎች ስልክ ስደውል የእነሱ ስልክ ተጠልፏል። እና መጥቻለሁ፣ ጓደኞቼ ካርቱት ካይሮ ቀርተዋል፣ እና የእናንተን ውሳኔ ነው የሚጠብቁት። ነው ካራቸኋቸው ይመጣሉ እና ሆነ ምስል ና እናናግረን አሉ። ሄድኩ፣ ስብሰባ ነበር። ስብሰባ ላይ ተገኝቼ የካይሮን ሁኔታ አስረዳሁ። በቃሽ እንወስናለን፣ እናንተ ሄዳሉ። ስወጣ ልካ የጠብቁኝ ነበረ ደህንነቶች፣ ተከትለው በመንገድ ላይ አሰሩኝ።
ከዛ በፊት የታሰሩት እነማን ነበሩ? ቀድሞ ሄዱት
እና አበራ የማን አብ የመድህን ሆነ ዘነበ የሚባል ገናና ብዙ ልጆች አሉ።
አሰፋ
ከስዊድን የሚመጣ ለማየ የሚባል ልጅ ነበር። እነሱ
ናቸው የታሰሩት።
ከኛ በፊት ታስሮ የነበሩ መስፍን ተፈራ ከዲሲ የኮዴፍ አባል የነበረ እና እነዛ ታስረዋል ከኛ በፊት እና እኔንም አስረው ያው ከነሱ ጋር ደባለቁ።
የት ታሰራችሁ?
ማዕከላዊ ታሰር
ነው። እንዳይቀርቦት እኮ ነው
በመስፍን ሀረ መንገድ እዛ ታሰር። ፍርድ ቤት አቀረቡኝ። ፍርድ ቤት ዳኛ ፊት ቅርቤ ዳኛው ከ15 ቀን በኋላ ቀጠሮ ሰጠኝ። ክሴ ምንድን ነው ስል ለመቶን ሰዎች ጠይቃለኝ። ዳኛ ፖሊሶቹን ያና ዳኛ እኮ እነሱ ስላልነገሩኝ ነው ቀጠሮ የሰጡኝ ወይም ክስ ነው ስል ፖሊሶቹ ጎትተው ከዳኛ ጋር አፈ መከፈት አይቻልም ነው መሰለኝ ጎትተው አስወጡኝ። መልሰው እዛው ማዕከላዊ ያስገቡኝ። እዛ ትንሽ የአሜሪካን ዜጋ ነኝ ምናምን እዚህ ማለት ሲጀምር ጓደኞች እዛ ያሉት ምክር ነው ርፈጎች በል ዲፖርት ያደርጉሃል ምለ በፖለቲካ ተከራከራቸው እ አያዋጣህም አሉኝ። እኔ ማቆም ንወያችን ነገር ጀማምሬ ስለነበረ ጠርተው አውጥተው አነጋገሩኝ። እንትን ስር ቤት ዋለ ህዝብ ገና ሲያየኝ እናቀሃለን ኢትዮጵያ እየተመላለስክ ለመያድ ገንዘብ ታመላልሳለህ ምናምን ማለት ሲጀምር እኔ እንደውም የማይሌለውበት ነገር ነው። ስለዚህ ስለኔ ምንም ያላቸው ነገር አይደለም። ሮ አሜሪካን ሀገር ሆነ ቲፒኤልኤፍን ትቃወማለህ ቢሉ ኖሮ እንኳን እውነት ይኖረዋል የሚል እንደውም የበለጠ መረጋጋት ሰጠኝ። አኪሴሽ ናቸው ምንትን ስለሌለ እንወይ ትንሽ ቆይተው ማስጠንቀቂያ ሰጡኝ። ብትጠነቀቅ ይሻላል ምናምን የሚል አጡኝ። እና የአሜሪካን ፓስፖርት በመያዝ እንደሚፈቱኝ አውቃለሁ ዘንድ እና በነጋታው ስብሰባ ቦታ ሄድኩኝ። ስብሰባ ቦታ በመረቱ እዛው ውጭ ሀገር የምታሰው ማለት ነው በሚል ፕሮፌሰር በየነ ጀርማን፣ ዶክተር ታዬ ወልደሰማያት ጸሐፊ ሆነው እኔም ዘውረጆ እንድገኝ ምክትል ጀርማን አድርገው ጉባኤው ላይ እንድገኝ ተደረገ። ጉባኤውን ተሳትፈው እንግዲህ በግሌ እዛ ጉባኤ ላይ ያደረኩትን ብሎ አስተዋጽኦ ቢኖር በብሔር ጥያቄ ጉባኤው ስሙሙን ይበታተናሉ የሚል አይነት ነገር ነበርና በዚህ አጀንዳ ላይ የመጀመሪያ ተናጋሪ እንደሆን ተፈቅዶልኝ የግለሰብ መብት ሳይከበር የብሔር መብት መከበር አይችልም እና ትኩረታችን የግለሰብ መብት ላይ መሆን አለበት። የግሩፕ የሚባል መብት የለም። ግለሰቡ መብቱ ሲከበር ነው ቢፈልግ በብሔር መደራጀት የሚችለው፣ ቢፈልግ በሙያ መደራጀት የሚችለው፣ ቢፈልግ በጾታ መደራጀት የሚችለው። የግለሰቡ ነው ዋናው ቀዳሚ የሚል ሀሳብ አቅርቤ የውይይቱን አጀንዳ በዛ በኩል የተቀየረና ቴንሽኑን ያረገበው ይመስለኛል። እንግዲህ እኔ አስተዋጽኦ ብዬ የማስበው በዛ ኮንፈረንስ ላይ ያ ኮንፈረንስ መጨረሻ ላይ አማራጭ ኃይሎች ድርጅት የሚባል እንትን መሰረተ። በእርግጥ አማራጭ ኃይሎች ውስጥ ያው ተመልሼ ወደ አሜሪካን ስለቀየ መጣሁም ድርጅቱም ኢትዮጵያ ውስጥ ያለ ስለሆነ በአማራጭ ኃይሎች አልቀጠልኩም። ኮዴፍም አዘ ኮዴፍ ከዛ በኋላ ብዙ መቀጠል አልቻለም። ቢኮስ አመራሩ ተበተነ። መርሻ ዮሴፍም ተመልሶ ወደ አሜሪካን ሀገር መግባት አልቻለም። አብራይን ማን አብንም እስር ቤት ከዛ ጊዜ ጀምሮ በጣም በሚያሳዝን አይነት ሁኔታ ለ17 ዓመት እስር ቤት አቆዩት። በእርግጥ ዶክተር ምጌታ ነበሩ የኮዴፍን አመራር ከዛ በኋላ ያዙት። ፎርሰም ሪዝን ግን ኮዴፍ አዘ ኮዴፍ መቀጠል አልቻለም እና ወደ ሌላ አይነት ባለ ህብረት የሚባለው ድርጅት የሚባለው አይነት እንትን አደረጃጀት ተጀመረ እና የኔ ፓርቲሲፔሽን እና እዛ ውስጥ የገባሁባቸው ሁኔታዎች በዚህ መልኩ ነበር።
ከአዲስ አበባ ውጭ ሄደው ያዩት ነገር የለም? አዲስ አበባ ብዙ አልቆዩም።
በዛን ጊዜ ቁልቢ ሄድኩኝ። ኮንፈረንሱ እንዳለቀ የቁልቢ ጊዜ ነበር። ቁልቢ ሄጄ ስመለስ ጋዜጦች ነች ኢንተርቪው ሊያደርጉኝ ፈልገው ኢንተርቪው ለአሌፍ የሚባል መጽሔት ነበር። እዚያን ጊዜ ለእነሱ ኢንተርቪው ስሰጥ አልወደዱትም የኔን በዛ መልክ መንቀሳቀሱ እና አሜሪካን ኤምባሲ ደውለው የእናንተ ዜጋ በሀገራችን ጉዳይ ጣልቃ እየገባ ስለሆነ ዲፖርት ልናደርገው ነው ብለው ለአሜሪካን ኤምባሲ ይነግራሉ። እኔ ደግሞ አሜሪካን ኤምባሲ አልተመዘገብኩም። አሜሪካን ኤምባሲ ለነ ዶክተር በየነ ጴጥሮስ ደውለው ስልኬን ከነሱ ላይ ወስደው ሸርጄ ዲያፌሩ ስተብሰሎ ሪቻርድ ኦልሰን የሚባለ ደውሎ አገኘኝ። ዲፖርት ሊያደርጉ ነው አለኝ። አይ እኔ ዛሬ ማታ ወጣለሁ አልኩት። ዲፖርት የሚባል ነገር ፓስፖርቴ ላይ እንዲመታው ብስም አልፈለግኩም። ፍላይት አለ ወይ አለኝ። አሁን አለ ሉፍታንዛ ፍላይት አለ፣ ሐሙስ ቀን ነበር ትዝ ይለኛል። አረጋግጥና መልሰ ደውልልኝ አለኝ። አረጋግጭ ደወልኩለት። በቃ እኔ ደውዬ አነጋግራቸዋለሁ በራስ በፈቃደኝነት የምትወጣ ከሆነ ችግር አይኖረውም አለ። መልሶ ደውሎ ምን ችግር የለውም በራሱ ከወጣ ይወጣ ተባለ። ተፈቅድልኝ ወጣሁ።
ከዛ በኋላ አልተመለሱም።
ተመለስኩ ግን
በግል
የተመለስኩት በሎው ፕሮፋይል ምንም ነገር ውስጥ ሳልገባ ለሁለት ሳምንት ሄጄ ዘመዶችን አይቼ ሁለት ሳምንት ውስጥ ብዙም ከቤት ሳልወጣ እንደዛ አይነት ተመልሼ መጣሁ። እንደገና ቆይቼም ሄጄ አሁን በመጨረሻ አካባቢ ላይ እንኳን ብዙ ኖር ያለሁ ኢትዮጵያ ውስጥ በዘ ላስት 12 ይርስ ውስጥ ወደ 10ን ዓመት ኮቪድ እስከመጣበት ጊዜ ድረስ በአብዛኛው ኢትዮጵያ ኖር ያለሁ፣ ግን ምንም ፖለቲካ እንትን ውስጥ ፓርቲስፔት አላደረግኩም። ባደርግም እንደሚያባረሩኝ አውቃለሁ።
መኖር ማለት አንድ ዓመት ምናምን መቀመጥ ነው ወይስ መለስ ቀለስ ማለት?
ኦልሞስት ዓመት ሙሉ እንኳን ባይሆን 3 ወር 4 ወር ቆየሁ። ሁለቴ በዓመት 3 ወደዚህ እየመጣሁ ኦልሞስት እዛ እንደምኖር ነው አብዛኛው። እዛ ኖር ያለው እዛ ስትሬት አንድ ዓመት ሳይሆን እየተመላለስኩ ብዙ ኖር ያለው እና ብዙ ረድቶኛል። ኢትዮጵያን አላውቀውም ነበር። አማርኛ መናገሬ ነው እንጂ በቋንቋ መግባባትም ችግር ነበረብኝ መጀመሪያ ላይ። ቢሮክራሲውንም ለማየት ብዙ ነገሮችን የማየት እድል አግኝቻለሁ። ከህዝቡም ጋር የመተዋወቅ በመጨረሻው በደንብ ቋንቋውንም መናገር በሁሉንም መረዳት የምችልበት እና በዚህ ኔበርሁድ በምናምን አካባቢ ጥሩ ሪሌሽን እና ጥሩ መግባባት ፈጥሬ ነበር እና ኮቪድ ሲመጣ መጥቼ መለሳለሁ ብዬ ነበር። ከዛ በኋላ
አልተመለሱም። ወደ ሂውስተን ቴክሳስ የወሰደን የጨዋታ እንግዳ ዝግጅት የመጀመሪያውን ክፍል እዚህ ላይ እናሳርፋለን። ከአቶ ከበደ ገብራይ ጋር ያደረግነውን ሁለተኛውን ክፍል ጨዋታ ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ሙዚቃ መርጠናል።